ይህ የምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርር ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ዝማሬ እግዚአብሔር የተመሰገነ ይሁን። ይህንን ጡመ ዜማ በተስፋዬ ጋቢሶ አንደበት ያኖረ እግዚአብሔር ይባርክ። ተስፋዬንም እግዚአብሔር አብዝቶ ይባርከው። እናመስግን። እግዚአብሔር አባታችንና አምላካችን ሆይ እናመሰግናለን። ፈቃድ ስለሆነ ደግሞ በዚህ ሰዓት ስምህን ልንጠራ እንድናመልክ ከቃልህም እንድንማር ነው። ይህንን ድል ጌታዬ ሆይ ያዘጋጅተህ አመቻችተህ ተሰጥተናል። እግዚአብሔር አምላካችን ሆይ ይህንን እድል ያጡ፣ ይህንን መልካም ነገር ያጡ፣ ይህንን በረከት ያጡ፣ ይህንን ጸጋ ያጡ ብዙዎች አሉ። በዚህ ሰዓት በመጠጥ ቤት በተለያየ አይነት ሁኔታ ውስጥ ሆኖ የሚጨነቁ ነፍሳቸውንና ስጋቸውን ለማይረባ ነገር ላልባሌ ሰጥተው እግዚአብሔር አምላኬ ሆይ የሚሰቃዩ ወዮልኝ ከዚህ ማን ያድነኛል የሚሉ ድጋፍን የሚሹ መከታን የሚሹ ብዙዎች አሉ። እግዚአብሔር ሆይ ኛን ከዚህ ቁጥር ሰዓት ደምረን ኖ ከመንግስት ጌታዬ ሆይ ከጻድቃን ጋር አደምረ ደግሞ ስምህን እንድንጠራ ፈቃድህን ማወቅ እንድንችል ስለረዳህንና ከብራሃለንና መሰግናለን። አቤቱ ጌታችንና መዳኒታችን ሆይ ኢየሱስ ክርስቶስ የዓለም መዳኒት ለነዚህ በስቃይ ዓለም ውስጥ ላሉትም ደርሶ ደግሞ እንድታደጋቸው ያባትነትህን እጅ እንድዘረጋላቸው ምን ለምናሃለን። ለኛም ደግሞ እግዚአብሔር አምላካችን ሆይ ከዚህ በኋላ ልንማር ያልነውን ቃልህን ባርክልን፣ ጊዜውንም ባርክልን፣ ስለ ዘላለማዊና ስለ ታላቁ ስምህ ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን እንደተመለከትነው ጳውሎስ በፊስጦስ ፊት ቀርቦ ስለራሱ በመሟገት ላይ እንዳለ ተመልክተናል። ዛሬም ደሞ የትላንትናውን ቀጣይ ክፍል ይዘንላችሁ ቀርበናልና እዚህ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የሐዋርያ ሥራ ምዕራፍ 25 ቁጥር 16ን ተመልከቱ። የሐዋርያ ሥራ ምዕራፍ 25 ቁጥር 16 ናውጡ። እግዚአብሔር የሚኖረንን ጊዜ ይባርክልን። እኔም ተከሳሹ በከሳሾቹ ፊት ለፊት ሳይቆም ለተከሰሰበትም መልስ ይሰጥ ዘንድ ፈንታ ሳያገኝ ማንንም ቢሆን አሳልፎ መስጠት የሮማውያን ሥርዓት አይደለም ብዬ መለስኩላቸው ይላል። እዚህ ላይ የሮማውያንን ሕግ ከኢየሱስና ከጳውሎስ ፍርድ ተነስተን ስንመለከተው ሁላችንም የምንገነዘበው ትክክለኛ እንዳልሆነ አድርገን ነው። ነገር ግን ወዳጆቼ በእነዚህ ሰዎች ላይ የደረሰው የፍትህ መዛባት ከሕጉ ሳይሆን ሕጉን እንዲያስፈጽመው ከተሾሙ ጠማማና ክፉ የፖለቲካ ሰዎች ነው። የሮማውያን ሕግ የሚለው ማንም ሰው በከሳሾቹ ፊት ቀርቦ ለቀረበበት ክስ መልስ እስካልሰጠና እስካልተሟገተ እንዲሁም ወንጀለኛነቱ ተረጋግጦ እስካልተፈረደበት ድረስ ወንጀለኛ ተብሎ ሊጠራ አይችልም የሚል ነው። ከቁጥር 17 እስከ 19 ደግሞ አለፍ ብለን እንመልከት። ስለዚህም በዚህ በተሰበሰቡ ጊዜ ሳልዘገይ በማግስቱ በፍርድ ወንበር ተቀምጬ ያንን ሰው ያመጡት ዘንድ አዘዝኩ። ከሳሾቹም በቆሙ ጊዜ እኔ ያሰብኩትን ክፉ ነገር ክስ ምንም አላመጡበትም። ነገር ግን ስለ ገዛ ሃይማኖታቸውና ጳውሎስ ያው ነው ስለሚለው ስለሞተው ኢየሱስ ስለተባለው ከእርሱ ጋር ይከራከሩ ነበር ይላል። ይህንን ጉዳይ ልብ ብላችሁ ተመልከቱ። ይህ መከራከሪያ ነጥብ አዲስ አይደለም። ጳውሎስ ዘወትር የሚያነሳው ስለ ክርስቶስ ትንሣኤ ነው። ፊስጦስም ስለዚህ ጉዳይ በሚገባ ሰምቷል። እስቲ ከቁጥር 20 እስከ 22 ደግሞ አሁንም ተከታታዩን ክፍል ወረድ ብለን እንመልከት። እኔም ይህን ነገር እንዴት እንደምመረምር አመንትቼ ወደ ኢየሩሳሌም ሄደ በዚህ ነገር ከዚያ ልትፋረድ ትወዳለህን አልኩት። ጳውሎስ ግን አውግስጦስ ቄሳር እስኪቆርጥ ድረስ እንዲጠበቅ ይግባኝ ባለ ጊዜ ወደ ቄሳር እስክሰደው ድረስ ይጠበቅ ዘንድ አዘዝኩ። አግሪጳም ፊስጦስን ያንንስ ሰው እኔ ዳግም እኮ እሰማው ዘንድ ወድ ነበር አለው። እርሱም ነገ ትሰማዋለህ አለው ይላል። ጉዳዩ እጅግ የሚገርም ነው። ንጉሥ አግሪጳ ጳውሎስን አስጠርቶ ከሱ ብዙ ነገርን ለመስማት ፈልጓል። ጳውሎስ በቀረበ ጊዜ ደግሞ የሚናገረው እንደሚታወቀው ስለ ጌታ ኢየሱስ ክርስቶስ ታላቅነትና ዳኝነት ነው። ስለ ሞቱና ስለ ትንሣኤው ሊመሰክር ይፈልጋል። ነገር ግን ፊስጦስ ይህንን ምን ብሎ መለሰለት? እርሱንም ነገ ተሰማዋል ይላል። አግሪጳ ከጳውሎስ አንደበት ወንጌልን እንዳይሰማ በዚያ አጋጣሚ እንኳን ይከለክለዋል። በመሰረቱ ወዳጆቼ ይህ ሁኔታ ፊስጦስን በጋለ ምጣድ ላይ እንደ ተቀመጠ ነበር ያደረገው። በጳውሎስ ላይ የቀረበው ክስ በሃይማኖት ላይ አምጻል፣ ስለዚህ መሞት ይገባል የሚል ሲሆን፣ እርሱ ግን የፈጸመው አንዳች ወንጀል አልነበረም። ስለዚህም ጳውሎስ ወደ ቄሳር ይግባኝ ጠየቀ። እንዲህ ያለውን እስረኛ እንዴት ታደርጉታላችሁ? እንደሚመስለኝም አግሪጳ አስቀድሞ ስለ ጳውሎስ ሳይሰማና ሳይጨነቅ አልቀረም። ስለ ወንጀሉም ብዙ ሊሰማና ጳውሎስም ምንም ምላሽ እንደሚሰጥ ሊሰማ ወደደ። ስለዚህም የሚሰበሰቡትንና ክሱን የሚሰሙበትን ሁኔታ አመቻቸ። ይህ ስብሰባ በንጉሡና በገዢው አማካኝነት መዘጋጀቱ የሚያስደንቅ ነገር ነው። ሳያውቁትም ለጳውሎስ የተነገረውን ትንቢት ይፈጽሙ ነበር። ጌታም በነገሥታትና በመሪዎች ፊት ትቆማለህ ስለ ስሜ ያለው ቃል ይፈጸም ነበር። ጳውሎስ በአግሪጳና በፊስጦስ ፊት ስለ መቅረቡ የሚያወሳውን ክፍል ከቁጥር 23 ቀጥለን እንመልከት። እንዲህ ይላል፣ በነገውም አግሪጳና በርኒቄ በብዙ ግርማ መጥተው ከሻለቆችና ከከተማው ታላላቆች ጋር ወደ ፍርድ ቤት ገቡ። ፊስጦስም ባዘዘ ጊዜ ጳውሎስን አመጡት ይላል። ምን አይነት ትዕይንት ነው በዚህ ስፍራ የሚታየው? የትም ብትሄዱ ወዳጆቼ እንደዚህ አይነት ተሰባኪ ማንም ሰባኪ አጋጥሞት አያውቅ። ጳውሎስ በሰንሰለት እንደ ታሰረ ነበርና በገዢዎችና በንጉሡ ፊት የቀረበው። ፊስጦስም ጳውሎስ ለቀረበበት ክስ ወደ ቄሳር ይተላለፍ ዘንድ አግሪጳን ጠየቀው። ከቁጥር 24 እስከ 27 ያለውን ደሞ ክፍል እስቲ ቀጥለን እንመልከት። ፊስጦስም አለ፣ አግሪጳ ንጉሥ ሆይ፣ እናንተም ከእኛ ጋር ያላችሁ ሰዎች ሁሉ ከእንግዲህ ወዲህ በሕይወት ይኖር ዘንድ እንዳይገባው እየጮኸ የአይሁድ ሕዝብ ሁሉ በኢየሩሳሌም በዚህም ስለ እርሱ የለመኑኝን ይህን ሰው ታዩታላችሁ። እኔ ግን ሞት የሚገባውን ነገር እንዳላደረገ አስተዋልሁ። እርሱም ወደ አውግስጦስ ይግባኝ ስላለ እሰደው ዘንድ ቈረጥሁ። ስለ እርሱም ወደ ጌታዬ የምጽፈው እርግጥ ነገር የለኝም። ስለዚህ ከተመረመረ በኋላ የምጽፈውን ነገር አገኝ ዘንድ በፊታችሁ ይልቁንም በፊት ንጉሥ አግሪጳ ሆይ አመጣሁት። እስረኛ ሲላክ የተከሰሰበትን ምክንያት ደግሞ አለማመልከት ሞኝነት መስሎኛልና ይላል። ጳውሎስ ወዳጆቼ ይህንን አጋጣሚ ከዚህ በፊት ከተሰበኩ ስብከቶች በበለጠ ተጠቀመበት። እግዚአብሔርም ደግሞ ሌላ ቀዳዳ በርን ከፈተለት። ስለ ጌታ ኢየሱስ ክርስቶስ ሞትና ትንሣኤ፣ ስለ ታላቅነቱም በንጉሡ ፊት ቀርቦ በመመስከርና በመናገር ላይ ነው። እግዚአብሔር ስለዚህ ድንቅ ሥራው የተመሰገነ ይሁን። እንግዲህ የተወደዳችሁ አድማጮች ከዚህ ዝማሬ ቀጥለን ደግሞ የምዕራፍ 26ን ትምህርት እናቀርብላችኋለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ እስከዚያው ምዕራፍ 26ን አውጡ። እግዚአብሔር አባታችንና አምላካችን እየተመሰገነ ይሁን ስለዚህ ዝማሬ። ፎዚያ ሳይድንም ነው በመቅደሱ ያቆማትና ለክብሩም ደሞ ያሰለፋት እግዚአብሔር ይክበር ይመስገን። እርሷን ባለችበት በኑሮዋና ባገልግሎቷ እግዚአብሔር አብዝቶ ይባርካት እንላለን። ከዚህ በመከተል እንግዲህ ወዳጆች የምዕራፍ 26 ትምህርት እንመለከታለን። የሐዋርያት ሥራ ምዕራፍ 26 አብይ ሐሳቡ የሚያተኩረው ጳውሎስ በንጉሥ አግሪጳ ፊት ስለመቅረቡ ነው። ይህ የጳውሎስ ምስክርነት ጳውሎስ ራሱን ለመከላከል ያደረገው ጥረት ሳይሆን ንጉሥ አግሪጳንና ሌሎች አብረው የሚሰሙትን ክርስቲያን ለማድረግ ዓላማ አድርጎ የተነሳበት ነበር። ጳውሎስ በአግሪጳ ፊት የሰጠውን ምስክርነት ከቁጥር 1 እንመልከት። አግሪጳም ጳውሎስን ስለ ራስህ ትናገር ዘንድ ተፈቅዶልሃል አለው። በዚያን ጊዜ ጳውሎስ እጁን ዘርግቶ መለሰ እንዲህ ሲል ይላል። የጳውሎስ በአግሪጳ ፊት መቅረብ ወዳጆቼ በእኔ ግምት በዚህ ሐዋርያ ሕይወት ውስጥ የተፈጸመ ታላቅ ነገር ነው። ይህ ደግሞ በመሪዎችና በነገሥታቶች ፊት ትቆማለህ ብሎ የተነገረው ትንቢት ይፈጸም ዘንድ ነው። ወደ ንጉሥ አግሪጳም ጳውሎስ መቅረቡ ሙሉ ለሙሉ የእግዚአብሔር ፈቃድ ነበር። ጳውሎስ በንጉሥ አግሪጳ ፊት መልእክቱን ከማቅረቡ በፊት የምናያቸው አንዳንድ ነገሮች አሉ። ያው በመጀመሪያ እንዳየነው ጳውሎስ በፍርድ ወንበር ፊት አልነበረም የቀረበው። ስለ ራሱም ለመሟገት በአግሪጳ ፊት አልቆመም። ከዚህ ይልቅ ሊያደርግ የተዘጋጀው ወንጌልን ለመመስከር ነው። ይህ ታላቅ ሐዋርያ ይግባኙን ለቄሳር ካደረገ በኋላ ንጉሥ አግሪጳ ሊፈርድበት አልቻለም። የዚህ ምዕራፍ መጨረሻ ቁጥር እንደሚነግረን ጳውሎስ ከገዢው ከፊስቶስ እጅ እንኳ ነጻ እንደሆነ ነው። ይህ ሰው እኮ ወደ ቄሳር ይግባኝ ባይል ይፈታ ዘንድ ይቻል ነበር አለው ይላል። ቁጥር 32ም በኋላ ተመልከቱ። ቁጥር 32 በጳውሎስ ላይ ለመፍረድ እነዚህ ሰዎች የሞራሉም ሆነ የፖለቲካው መብት አልነበራቸው፣ በነጻ ሊለቁትም የማይችሉበት ሁኔታ ላይ ነበሩ። ስለዚህ ጳውሎስ ለራሱ ከመከራከር ይልቅ ዓላማው አድርጎ የተነሳው ለነርሱ ኢየሱስ ክርስቶስን መመስከሩ ላይ ሆነ። እግዚአብሔር ይክበር። በወርቅና በብር የሚንቆጠቀጠውን ልብሳቸውን ለብሰው በየማረጋቸውም የተሰጣቸውን መለያ አድርገው ንጉሥ አግሪጳና ገዢዎቹ ወደ መሰብሰቢያው ስፍራ በደረሱ ጊዜ ክብራቸው፣ ሞገሳቸውና ኩራታቸው በፊታቸው ላይ በግልጽ ይታይ ነበር። ሉቃስ ስለዚህ ጉዳይ ሲጽፍ በነገውም አግሪጳና በርኒቄ በብዙ ግርማ መጥተው ከሻለቆችና ከከተማው ታላላቆች ጋር ወደ ፍርድ ቤት ገቡ በማለት ይገልጻል። የሐዋርያት ሥራ ምዕራፍ 25 ቁጥር 3ን መመልከት ይቻላል። የነዚህ ሰዎች መሰባሰብ ፍርድን ለመስጠት ሳይሆን ለሌላ ጉዳይ ነበር። ያም ጉዳይ ታዋቂ ስለሆነው ስለ ጳውሎስ ለማወቅና የሚለውን ለመስማት ነው። ይህ ሰው ነበር የሮማ ግዛት በተባለው ምድር እየተዟዟረ ያለ መታከትና ያለ መሰልቸት ወንጌልን የሰበከው። ትልቁ የፍርድ ቤት በር እንደ ተከፈተ በሰንሰለት የታሰረው እስረኛ ጳውሎስ ወደ ውስጥ ዘለቀ፣ ከተፍ አለ። ደማቁን የእስረኛ ልብስ ለብሶ በሰንሰለት ተተብትቦና በሁለት ወታደሮች ታጅቦ ነበር የገባው። ሲያዩት ብዙ የሚማርክ ነገር አልነበረውም። እንዲያውም ጳውሎስ ኮሳሳና የተጎሳቆለ ነበር። ይህ ሰው ነበር እንግዲህ የክርስቶስን ሞትና ትንሣኤ እየሰበከ በአሕዛብ ምድር እየዞረው። ይህ ሰው ነበር ለሰዎች ደህንነት ሲል ሕይወቱን የሰጠና ክርስቶስ ኢየሱስ ሕይወት መንገድና እውነት እንደሆነ ለሰዎች ሁሉ የመሰከረው። ይህ ሰው ነበር ሰዎች ሆይ እባካችሁ ያለ ክርስቶስ አትሙቱ በማለት በምድር የተንከራተተው። በዚህ ሰው ላይ የእግዚአብሔር ክብር ስለነበረበት ታላቅና የታወቀ ሐዋርያ መሆኑን ስላወቁ ሊሰሙት ተሰባሰቡ። ጳውሎስ ወዳጆቼ በኮሳሳ ሰውነቱ በፊታቸው ቆሞ የእግዚአብሔርን ክብርና ግርማ ተላብሶ እንዲህ ይላቸዋል። ንጉሥ አግሪጳ ሆይ የአይሁድን ሥርዓት ክርክርንም ሁሉ አጥብቀ አውቃልና በአይሁድ በተከሰስኩበት ነገር ሁሉ ዛሬ በፊት ስለምመልስ ራሴን እጅግ እንደ ተመረቀ አድርጌ ቆጥረዋለሁ። ስለዚህ በትዕግሥት ትሰማኝ ዘንድ ለምንሃለሁ ይላል። የሐዋርያት ሥራ ምዕራፍ 26 ከቁጥር 2 እስከ 3 ያለውን ስፍራ ይመለከቷል። ዛሬ ወዳጆቼ ጳውሎስ የሚናገረው ሊገባውና ሊሰማው ለሚችል ሰው ነው። አግሪጳ አስተዋይ ሲሆን ስለ ሙሴ ሕግና ስለ አይሁድ ሥርዓት ጠንቅቆ የሚያውቅ ሰው ነው። እውነተኛውን ችግርና ምክንያት ለሚያክሰው አጋጣሚን አግኝቶ በመናገሩ ጳውሎስ ደስተኛ ነበር። አስቀድሞም ጳውሎስ ያውቅ የነበረው ይህንኑ የሙሴን ሕግ ብቻ ነበር። ዛሬ ግን አይኑ በራለት፣ ክርስቶስ የሕግ ፍጻሜ እንደሆነ ተረዳ። ይህንን ያወቀውንና የተረዳውን በውስጡም የሚፈሰውን እውነት ንጉሥ አግሪጳና ሌሎች እዚያ የተሰባሰቡ በመቶ የሚቆጠሩ ሰዎች እንዲሰሙና እንዲረዱ ወደደ። ለክርስቶስም ሊማርካቸው ፈቀደ። በዚህ በመከራ ወቅት እንኳን ቢሆን እግዚአብሔር በርንም ደግሞ ከፍቶለት ስለ ጌታ ኢየሱስ ክርስቶስ ታላቅነት ይናገር ዘንድ አዘዘው። እግዚአብሔርም ታላቅ ድርጊትን አደረገ። ጳውሎስ አንደበቱን ከፍቶ በእነዚህ ሕዝብ ፊት ቆሞ ይመሰክር ነበር። እግዚአብሔርም ከርሱ ጋር ነበር። እግዚአብሔር የተመሰገነ ይሁን።
እንግዲህ በጌታ የተወደዳችሁ ክብራን አድማጮች የዛሬው ምሽት ዝግጅታችን እዚሁ ላይ ያበቃል። እግዚአብሔር ወዶና ፈቅዶ ብንኖር ደግሞ የዚህን ተከታይ ክፍል በሚቀጥለው ክፍለ ጊዜ ይዘንላችሁን ቀርባለን። ጸሎታችሁ ለዚህ አገልግሎታችን መጠናከር ከዳርም መድረስ እጅግ አስፈላጊና ጠቃሚ ነውና ሁል ጊዜ በጸሎታችሁ ይህንን ዝግጅት ማሰብን አትርሱ። ደብዳቤዎቻችሁ እንደወትሮ ሁሉ ያጽናኑናል፣ ያበረታቱናል። ትልቅ ምስክርነትና ትልቅ ትምህርትም ከውስጡ እናገኛለንና በአድራሻችን በ1366 አዲስ አበባ ብላችሁ ጻፉልን። ደግመዋለሁ፣ ለመጽሐፍ ቅዱስ ትምህርት በራዲዮ የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትልኩልን በደስታ እንቀበላለን። እንግዲህ የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ሥጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ ይጠበቁ። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል የሚለውን የሐዋርያ ጳውሎስን መልእክት በማንበብ እኔም ቴክኒሻን አለማየሁ ዳዊትም አንድ ላይ እንሰናበታችኋለን። በዚህ ዝማሬ ደህና አደሩ።
ትንፋሽንና መንገድን ነው በጅብ እንደ ዓይንን ጉሌ አርገለኒ ተመንድገ ከሚጎዳኝ ነገር ዘወትር ባረከን ተወረ ተመስገን ከማለት ሌላ ላንተ ምልክበረ ላመስግን ዛሬ የንጌታ ስለማይ ነገር ስጦታ ስለማይ ብቅር ውለታ Like them.